የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ምሽት ዝግጅታችን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጀምረናል። ለዛሬ በሳምንት ውስጥ ከተሰሙት ፕሮግራሞቻችን መራርጠን ይዘንላችኋል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ምሽት ያዘጋጀናቸው ቅንብሮችን ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። አማዞን እና አሊባባን የመሰሉ ግዙፍ ተቋማት በየአመቱ በቢሊዮኖች የሚቆጠሩ ገበያተኞች በየነመረብ ላይ ያለ ሸቀጦችን ደንበኞች ደጅ ድረስ ያደርሳሉ።
ባህላዊው የእጅ በእጅ ግብይት በዋናነት በሰፈነባት ኢትዮጵያ ውስጥ የበየነመረብ ላይ ንግድን ለማስፋፋት አዲስ መርካቶ የተሰኘ አውታር ስራውን ከጀመረ ሰነባብቷል። ሀብታሙ ስዩም ከአዲስ መርካቶ ዋና ኃላፊ አብይ ስላሴ ጋር ስለ አውታሩ የስካሁን እንቅስቃሴና የበየነመረብ ላይ ንግድን የተመለከቱ ጉዳዮችን ተወያይቷል።
መርካቶ የአፍሪካ ትልቁ አውላላ ገበያ፣ ብዙ ሺዎች በየለቱ በእጅ በእጅ ግብይት የሚሳተፉበት የሞቅ አድባር ነው። የዚህን ስፍራ ስም የተዋሰው ሌላ ገበያ ግን በበይነ መረብ ላይ የሚገኝ ነው። የዚህ ግብይት አውታር መስራች የሆኑት አቶ አብይ ስላሴ እንደሚናገሩት አውታሩን መጀመሪያ ያስፈልገው በባህላዊው ግብይት ውስጥ ያሉ ውጣ ውረዶችን ለማስቀረት ነው።
ኢትዮጵያ ውስጥ ብዙ አይነት ምርቶችን የሚያቀርቡ ንግድ ላይ ተሰማሩ ሰዎች አሉ። ለነሱ እንዴት ነው ንግድን ፕሮዳክታቸው ለዓለም ወይም ደግሞ ለተለያዩ ከተማ ውስጥ ላሉ ኢትዮጵያውያን ሀገር ውስጥ ላሉ ኢትዮጵያውያን ማቅረብ የሚችሉት እሱን እንዴት እናቃልላለን? ሁለተኛ ነገር በርከት ያሉ አቅራቢዎች ምርቶቻቸውን ኦንላይን በሚያደርጉበት ጊዜ ገበያተኛው ማለት የሚፈልገውን ተመልክቶ አነጻጽሮ ጥሩ ዋጋ የሚያገኝበትን ቶሎ አቅርቦት የሚመጣለትን መርጦ ለመግዛት ይችላል ማለት ነው። በዛ ሰዓት ደግሞ የሎጂስቲክስ ሲስተምም ስላለን ማለት ምርቱ እንደተገዛ ፒክ አድርገን ካለበት ቦታ ገበያተኛው ቤት ድረስ የመውሰድ የሎጂስቲክ ዴሊቨሪ ሲስተምም አለን።
የአዲስ መርካቶ ድረገጽን እያሰስኩ ነው። የዕለት ተዕለት መጠቀሚያ ሸቀጦች፣ አልባሶች፣ ኤሌክትሮኒክሶች ለሽያጭ መቅረባቸውን እያየው ነው። ሙሉ በግ ሳይቀር እንደሚሸጥ ይታየኛል። ከዋና ስራ አስኪያጁ እንደተረዳሁት ደንበኞች የፈለጉትን ሸቀጥ ካዘዙ በኋላ በዕለቱ ወይንም እስከ 5 ቀን ድረስ ቤታቸው ድረስ ሸቀጡ እንዲደርሳቸው ይደረጋል።
ኢትዮጵያ ውስጥ ይሄ ቴክኖሎጂ መቼ መጥቶ እንገበያይበታለን ብለው በተስፋ የሚጠባበቁ ብዙ ሰዎች ነበሩ። በተለይ ደግሞ ኢትዮጵያውያን ስለሆነ ሌላ ትላልቅ እንደ አሊባባ ወይም እንደ አማዞን መጥቶ ሳይሆን በኢትዮጵያውያን የተሰራ ኢትዮጵያውያን የሚያቀርቡት ድርጅት ስለሆነ በሱ በጣም ደስ ብሏቸዋል።
አቶ አብይ ስላሴ በስካሁኑ የሥራ ዘመናቸው በተለይ አዳዲስ የሥራ ዕድል መፍጠራቸው እንደሚያስደስታቸው ይናገራሉ።
ሌላው ደስ የሚለን ነገር ደግሞ ከሰዎቹ የምንሰማው የሥራ ፈጠራ በሀገሪቷ ውስጥ የሥራ ፈጠራን ይዘን እየመጣን ስለሆነ መንገድ ላይ ለምሳሌ የሚነዱት ድራይቨሮቻችን የገቢያቸው ሰፋ እያለ ስለመጣ እንዲሁም ደግሞ አንትርፕረነሪያል እንዲሆኑ የራሳቸው ድርጅት እንዲመሰርቱ አንዳንድ አሁን በአሁኑ ለምሳሌ ብናየው ለእኛ ድራይቭ ማድረግ የጀመረ አንድ ወጣት የራሴን መስሪያ ቤት ከፍቼ ድራይቨሮች የራሴን መኪና ገዝቼ ለእናንተ አብሬ ልስራ ብሎ አንትርፕረነሪያል እንዲሆን ስለረዳ ነው። እንደሱ አይነት ነገሮች ማየት እንወዳለን። ከእኛ መቅጠር ብቻ ሳይሆን ራሳቸው ደግሞ ሰው ቀጥረው ማሰራት እንደሚችሉ ሲረዱት እሱ በጣም እኛን የሚያረካ ነው። ዋና ኢትዮጵያም የመጣንበት ዋነኛ ምክንያት ነው።
በቅርቡ አዲስ አበባ ላይ እንዲከናወን ቀን በተቆረጠለት የአፍሪካ የፋይናንስ ቴክኖሎጂ ጉባኤ ላይ ሐሳባቸውን እንዲያቀርቡ ከተመረጡት መካከል አንዱ ናቸው። ይህንን እድል በመጠቀም የኤሌክትሮኒክስ ክፍያ የበይነ መረብ ላይ ንግድን ለማቀላጠፍ ስላለው ርባና ለማስረዳት እንደተዘጋጁ አጋርተውኛል።
በአሁኑ ሰዓት ትንሽ ኢትዮጵያ ውስጥ መታገዝ ያለበት ሴክተር ኢ-ፔመንት ሲስተም ነው። እሱ ላይ ተሳትፈን አዲስ መርካቶ የፊንቴክን ቴክኖሎጂ ከህዝብ ጋር መገናኘት የሚችል መገልገያ መሳሪያ ነው ብለን የምናስበው በኢንተርኔት መከፈል የሚችለው እንደ አዲስ መርካቶ ያሉ ድርጅቶች እኛ መሀል ላይ ያለን ተቋም ስለሆንን በተገልጋዩና በቴክኖሎጂ መካከል ያለን ድርጅት ስለሆንን ያንን እንዴት አድርገን ማሳተፍ እንችላለን። በአሁኑ ወቅት የኔቴ የሚባል የፋይናንሻል ቴክኖሎጂ ድርጅት አለ ኢትዮጵያ ውስጥ። የእነሱን ያከፋፈል ስልት ይዘን እኛ ቀርበናል። እዛ ላይ ነው ዋናው ሀሳብ ይዘን ለመቅረብ ያሰብነው።
ከጎረቤት ሀገራት ጋር ሲነጻጸር የበይነ መረብ ላይ የንግድ ዘርፍ ኢትዮጵያ ውስጥ ገና በጅምር ላይ እንደሚገኝ የሚያነሱት አቶ አበይ ሰላሴ የአዲስ መርካቶ ህልም በመላው ዓለም ላይ ገናና የሆኑትን አውታሮች ፈለግ በመከተል የዓለም አቀፍ የዲፕሎማሲ መናገሻ ከሆኑት ሀገራት መካከል አንዱ የሆነችው ኢትዮጵያን ከዘመኑ የግብይት መንፈስ ጋር ማቀራረብ እንደሆነ ነግረውኛል። በአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ጽዮን ግርማና አይደን ገረሞ እያስተናገድናችሁ እናመሻለን።
ተከታዩ ዘገባ ባንቺ የተሰናዳ ነው። ፍሮይኒ መብራቱ ኢትዮጵያውያን ሴቶች ወራሃዊ የተፈጥሮ ጸጋቸውን በክብር እንዲቀበሉ ለማገዝ ተመልሶ በጥቅም ላይ መዋል የሚችል የሴቶችን የንጽህና መጠበቂያ ሰርታ እያከፋፈለች ትገኛለች። በዚሁ ስራዋ ደግሞ የ2019 ዓመተ ምህረት የሲኤንኤን ጀግኖች የህዝብ ምርጫ ላይ ምርጥ 10 ውስጥ ገብታ ቶፕ 10 ማለት ነው የተወዳደረች ትገኛለች። ስለ ስራዋና ስለ ውድድሩ ነው ያነጋገርሻት። እስቲ አድማጮች የኤደንን ዘገባ አብረን እንስማ።
ኢትዮጵያዊቷ ፍሬዌኒ መብራቱ የዘንድሮ የ2019 ዓመተ ምህረት ምርጥ 10 ሲኤንኤን ጀግኖች መሀከል ገብታለች። በዚህ ትልቅ ዓለም አቀፍ ውቅና ያለው ውድድር ላይ ከምርጦቹ 10 ውስጥ ለመካተት የበቃቸው በኢትዮጵያ ያሉ ሴቶች የተፈጥሮ ወርሃዊ ጸጋቸውን በክብር እንዲቀበሉ በማበርከት ላይ ላለችው አስተዋጽኦ ነው። ፍሬኒ በገጠሪቱ ኢትዮጵያ ላሉ ሴቶች በድጋሚ መጠቀም የሚችሉት የንጽህና መጠበቂያ ያመረተች ከ300,000 በላይ ለሚሆኑ ሴቶች አከፋፍላለች። በልጅነቷ ወርሃዊ ጸጋዋን ተከትሎ የነበራትን ስሜት እንዴት አስታውሳለች?
እኔ ከቤተሰቦቼ ትንሿ ነኝ። ሁሉም ስሜ በላይ ናቸው ሴቶች ማለት ነው። ለወር አበባ ጉዳይ ምንም ሳላውቅ ነው ያለ። ይህንን ሲባል እንግዲህ ከምጨርስ ድረስ ሀይ ስኩል ማንም የማናግረው አልነበረኝም። ከዛም አልፎ ያው ስንሸማቀቅ የሞዴሲን ጉዳይ ሳናውቅ ያደጉ ይህ ሁሉ በጣም ይጸጽተኛል እስካሁን ድረስ እና እንዴት ብሎ ይሄ ችግር ለሚፈታው የሚልን ነገር አእምሮ ላይ ተቀርጸዋል። በጣም አሰቃቂ የሆነ ጊዜ ነበረ ለእኔ እንደ ማንኛውም ሴት ማለት ነው። ከዛም ወደ አሜሪካን ስመጣ ሱፐር ማርኬት ሄደሽ የሞዴስ ምርጫዎች ስታይ በጣም ባናቆት እና እንዴት እድለኛ ነኝ የሚለውን ጊዜ ነበረ ለኔ። በዛ ሰዓት ግን በሚሊዮኖች የሚቆጠሩ የገጠር ህዝብ ሴቶቻችን እንዴት ብላ ነው ይህንን ምርጫ የምታገኘው የሚለውን ነው በዛ ሰዓት እኔ ጭንቅላቴ ላይ ማሰብ የጀመረው ማለት ነው። እንግዲህ በየወሩም ሲመጣ እንግዲህ ማስታወሴም አልቀረም። ስለዚህ በዚህ ነው ተገፋፍቼ ይህንን ነገር መቀረፋለሁ።
በውጭ ሀገር ቆይታ ኬሚካል ኢንጂነሪንግ ያጠናችው ፍሮዌኒ ከአመታት ቆይታ በኋላ ወዳደገችበት ቀይ ተመልሳ ሴቶችን ስለ ወር አበባ ለማናገር ስትሞክር አሁንም ድረስ በእፍረት መሸሻቸው መፍትሄ ወደ መሻቱ በቆራጥነት እንድትገባበት ከፋፍቷታል።
ወደ ሀገራችን ስንመለስ ሲል አሁንም ማወቅ የምፈልገው ግን ሴቶች እንዴት ይሆን ላይፋቸው የሚለውን በጉጉት ትጠብቅ ነበረ። ተቀይሮ ይሆናል ወይ እያልኩ መጠየቅ ስጀምር ለሴቶች በጣም በመንተቀቀም ምንድን ነው ፊታቸውን እያዞሩ ለምንድን ነው ይህን ምሰይቅን የሚለውን ነገር ነበር። ለካ ምንም ነገር እንዳልተቀየረ ተገነዘብኩኝ ማለት ነው። እና አሁን ያሳቀቀኝ ግን በገጠር አካባቢ ሄጂ ምንድን ነው የምትጠቀሙት ምስ አንድ ሴት ጠይቃት በሚገርም ሁኔታ ጉድጓድ ቆፍረን ቁጭ እንላል። እንዴት እንደ ቧንቧ የሚፈት ሲከፈት ሲዘጋ አይደለም። ስለዚህ በጣም አሳቀቀኝና በዛ ሰዓት ስምን ታዲያ ምን ማድረግ ነው ያለብን? አንድ ነገር መሰራት አለበት እንጂ እንዴት ሴቶች ልጆች እንደዚህ እያሉ መኖር ይችላሉ? ማሰብ ጀመርኩኝ ማለት ነው። ወደ 98% ሴቶች ልጆቻችን ምንም አይነት የሞዴስ ጥቅም የማያውቁ ፓንቴን የማያውቁ ህዝብ ነው ያለ። እንዴት ነው እንደ ሴት ልጅ ያለ ሞዴስን መኖር የምትች የሚለውን መቀረፍ አለበት። በቃ በፈረንጅ ከ2005 ጀምሬ ስራ ጀመርኩኛል። ባየሁት በሰለጠነው ዓለም አሁን የአካባቢን ብክለትን በጣም የሚያስቸግረው ያለ ሞዴስ። ስለዚህ እኔም ማስበው ያለሁትም ታጭቄ ተመልሶ ጥቅም ላይ የሚውል ነገር ግን በሴቷ በቃ ተትሸማቀቅ ተተሰብኝ ወይም እንዲሆንብኝ ብላ የማትሸማቀቅበት ምርት ማምረት አለብኝ። ገንዘብ ቆጣቢ መሆን አለበት። ከባቢን ብክለት የሚቀንስ መሆን አለበት። ስለዚህ ይህንን የፈጠራ ሞዴል ሰርቼ በሳይንስና ቴክኖሎጂ ፓተንት አግኝቼ የጀመርኩት ማለት ነው።
ማርያም ሰባ ስትል የሰየመችው ድርጅት ከሌሎች መንግስታዊ ካልሆኑ ግብረሰናይ ድርጅቶች ጋር በመተባበር እነዚህም በድጋሚ በጥቅም ላይ መዋል የሚችሉ የንጽህና መጠበቂያዎችን ለትምህርት ቤቶች በነጻ በማከፋፈል እያገዛት ነው። ከዚህም በተጨማሪ በሴቶች ወርሃዊ ጸጋ ላይ የአስተሳሰብና የባህሪ ለውጥ ለማምጣት በዘጠኝ ቋንቋዎች የተተረጎመ የማስተማሪያ መጽሐፍትን ማዘጋጀት ያከፋፍላሉ።
የግንዛቤ ችግር ትልቅ ነው። በመጀመሪያ ጊዜ ዲግኒቲ ፒሪየድ የሚባል ኦርጋናይዜሽን ተመስርቶ ከአምስት ዓመት በፊት ስራ አብረው በሪሰርች ደግሞ ታግዞ ማለት ነው በዘጠኝ የተለያዩ ሀገራት አንቋጭ ተተርጉሞ እና በማስተማር ይሄ የተፈጥሮ ጸጋ የሆነ በየወሩ የሚመጣ ለዚህም ነው የሴቶች ልጆች እና ወንዶችን የሚለየን አንዱ ቀንዱ ነገር ይሄ ነው። እኛም የምንፈጠረው እሱ ስላለ ነው። ስለዚህ ይህንን ሲመጣ ሁሉም ባት ይሁን ወንድም ይሁን ይህንን አውቆ እንደ ነውር ሳይሆን በመሰረታዊ ነገር በቃ ተፈጥሮ ነው ማለት። ስለዚህ እንደዚህ ብለን ነው የምናስተምራቸው። ከ300 ሺህ የሚሆኑ ሴቶች ልጆች ተጠቃሚ አድርገዋል። እንኳ ሴት ምን ትለኛለች? ነጭ ልብሳችንን ልናደርግ አረግሽን ያለመሸማቀቅ። ይሄ ማለት የደስታ ቀን ሆነ፣ ከሀዘን ወደ ደስታ የሆነበት ጊዜ ሆነ። ስለዚህ ይህንን ሲሉሽ ታዲያ ምን ያህል ደስታና ምን ያህል ችግራቸውን እንደተቀረፈ ነው የሚያሳይ። እንግዲህ ይህንን ቶፕ 10 ወይም 10 ላይ ደረጃ የደረስ ነው ትልቅ ፋይዳ አለው። አሁን የምጠይቀው ለኢትዮጵያኖች መላ ለመላው ዓለም ህዝብ የተዘጋጀው የሲኤንኤን ሂሮ ቶፕ 10 አንደኛው ለመሆን የህዝብ ድጋፍ ስለሚያስፈልግ በcnnheroes.com የሄዳችሁ ድምጻችን እንድትለግሱልን በትህትና እንጠይቃለን። ይሄ ማለት ደግሞ ለሀገራችን ገጽታ ይሁን ለአፍሪካውያን ትልቅ ፋይዳ ስላለው የችግሩም ዋናው የሆነውን የሴቶች ጉዳይ በሀገራችን መቅረፍ የተቻለች ሀገር ተብሎ አሻራችንን እንድናሰፍን ድምጻችን እንድትሰጡን በትህትና እጠይቃለሁ።
ግዙፉ የአሜሪካ የሚዲያ ተቋም ሲኤንኤን የሚያዘጋጀው የሲኤንኤን ጀግኖች ከተጀመረ ዘንድሮ 13ኛ ዓመቱ ሲሆን እስከ $100,000 የሚያስገኝ ሽልማት አለው። አሸናፊዎቹ በሲኤንኤን ግድረ ገጽ ላይ በሚደረግ የህዝብ ምርጫ የሚመረጡ ይሆናሉ። ምርጫው እስከ ህዳር 23 2012 ዓ.ም ለህዝብ ክፍት ይሆናል። አሸናፊዎቹም ህዳር 28 2012 ምሽት ላይ ይፋ ይደረጋሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደን እናመሰግናለን። እኛም ደግሞ ተከታትለን ውጤቱን በድረገጻችንም በሪሉናችንም ላይ ይዘን እንመለሳለን።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ እየደረሰ ያለው ጋቢና ቪኦኤ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር አቶ ገዱ አንዳርጋቸውና ልኡካናቸው ከሰሞኑ የህዳሴውን ግድብ በተመለከተ በአሜሪካ የገንዘብ መስሪያ ቤት ጋባዥነት በተጠራው ውይይት ላይ ተሳትፈዋል። የውይይቱን ይዘት በተመለከተ በትላንትናው ዕለት ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ ጋዜጣዊ መግለጫ ተሰጥቷል። የጋዜጣዊ መግለጫውን አንዳንድ ነጥቦች ሀብታሙ ስዩም ያጋራናል።
በዋሽንግተን ዲሲ አቆጣጠር እኩለ ቀን አካባቢ በተጠራው በዚህ ጋዜጣዊ መግለጫ ላይ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው፣ የውሃና መስኖ ልማት ሚኒስትር ዶክተር ስለሺ በቀለ እንዲሁም በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ተገኝተዋል። ከፍተኛ ባለስልጣናቱ ከሰሞኑ የታላቁ ህዳሴ ግድብን በተመለከተ ለመነጋገር ወደ ዩናይትድ ስቴትስ የመጡበት ሂደት በውጭ ጉዳይ ሚኒስትር ገዱ አንዳርጋቸው አማካኝነት አስረድተዋል።
ዩናይትድ ስቴትስ ኦፍ አሜሪካ የመጣ ነው በአሜሪካ መንግስት ጥሪ አድርጎልን ነው። የአባይን ግድብ በተመለከተ እነሱትን ሐሳቦች መሰረት በማድረግ እዚህ ተገንተን የሶስቱም ሀገሮች ማለትም የኢትዮጵያ፣ የግብጽና የሱዳን የውጭ ጉዳይ ሚኒስትሮች፣ የውሃ ሚኒስትሮች እና የሚመለከታቸው አካላት በተገኘንበት ያለውን ሁኔታ እንድናስረዳና በዛ ላይ ተመስርቶ ደግሞ በዚህ ቀደም ተጀምሮ በተለያየ መንገድ እየተጓተተ የነበረው ውይይት እንዲፋጠን ለማድረግ የአሜሪካ መንግስት በተለይም ደግሞ የገንዘብ ሚኒስትር ወይም ሴክሬታሪ ኦፍ ትሬዥሪ እሳቸው ናቸው እና የወርልድ ባንክ ፕሬዚዳንትም በስብሰባው ተገኝተው በውይይቶች አድርገን በዚህ መሰረት የተቋረጠውን ማለት የተጓተተውን የድርድር ሂደት እንድናስቀጥል በሚያደርግ መንገድ ነው ስብሰባው የተጠራው።
አቶ ገዱ የአሁኑ ውይይት እርባና ያሏቸውን ነጥቦችም አጋርተዋል።
ትልቁ ያገኘነው ውጤት በዚህ ውይይት አንደኛ ኢትዮጵያ በአባይ ግድብ ላይ ማለት በታላቁ ኢትዮጵያ ህዳሴ ግድብ ላይ ያላት አመለካከት ይሄ ሁሉንም ተጠቃሚ በሚሆን መንገድ ማንንም አገር መጉዳት አላማ የሌላት መሆኑን ነገር ግን ግድቡን የኢትዮጵያን ህዝብ ከድህነት ለማውጣት እና ልማትን ለማፋጠን ታስቦ የተገነባ መሆኑን ይሄ ደግሞ ማንኛውም የሚያስከትለው ከባድ ተጽዕኖ ካለ ያንን በድርድር በመከክር መፍታት የምንችልበት አቅጣጫ እዚህ ቀደም የተቀመጠ መሆኑና በዛ መሰረት ለመሄድ ዝግጁ መሆናችንን የገለጽንበትና ማብራሪያ የሰጠንበት በሁለተኛ ደረጃ እየተጓተተ የነበረው የቴክኒካል የባለሙያዎች ውይይት ድርድር እንደገና እንዲቀጥል መደረጉን ተውጤት የሚታይ ነው።
ከስራ ለመልቀቅ እየተሰናዱ ነው ተብሎ የመውራቱ ነገር ለርሳቸውም አዲስ ዜና መሆኑን የተናገሩት የውሃና መስኖ ልማት ሚኒስትር ዶክተር ስለሺ በቀለ በበኩላቸው ከነባሩ ውይይቶች ከአሁኑ ንግግርና ከመጪው ዘመን እቅዶች ጋር የተያያዙ ዝርዝር ጥያቄዎች ላይ መልስ ሰጥተዋል። ለተወሰኑ ጥያቄዎች የሰጧቸውን መልሶች እንስማ።
መርሆች ስምምነት ያስሩ ነጥቦች እንደ ጭማቂ ሳይሆኑ ከመርሆች ስምምነት አምስተኛውና 10ኛው ናቸው እዚህ ላይ በአሁኑ ጎልተው የወጡት የጋራ አጠቃቀም የመሳሰሉትና ይሄ ድርድር ሄዶ ሄዶ መጨረሻው ባይቋጭ በዛ በ10ኛው አርቲክል የተቀመጠው ወይም 10ኛው አንቀጽ ላይ ያለውን ጉዳይ መጠቀም ማለት ነው። ስለዚህ ይሄ ተስቦበት የተቀመጠ ነገር ስለሆነ ችግር ያለው አይደለም ማለት ነው። ነጭው ቤተ መንግስት ውስጥ ምን አላችሁ? ክብራቶ ገዱ በስፋት ተናግሮታል። ሶስታችንንም መጀመሪያ እንደ መረጃ ያላችሁ በተገቢ ሁኔታ ለማጥራት እድል ሰጥቶናል ለክቡር ፕሬዝዳንቱ። በኋላም ደግሞ ረጅም ሰዓት ለወሰደው ውይይትም ኢትዮጵያ በተገቢ ሁኔታ ተዘጋጅቶ ተጽፎ የቀረበ ማስረጃዎችን አቅርባለች። በተለይ ሱዳን ብዙ ሰው ሱዳንን በጥርጣሬ ይመለከታል። ነገር ግን በግልጽ ያየነው ግድቡ የነሱም ግድብ እንደሆነ አስረግጠው የተናገሩበት በተለይም ውሃው በደንብ በሪዘርቫር ውስጥ ላይ ተይዞ አመቱ ሙሉ ፍሰቱ እንደውም የተከሰቱት ሱዳን መታገኛው ዝናብ በአመት ውስጥ 3 ወር ብቻ ነው። ለያንን ሁሉ የወንዝ ውሃ ደግሞ ለማያዝ በቂ ሪዘርቫር እንደሌላቸውና ይሄ ትልቅ ግድብ ከላይ በሚቀመጥበት ጊዜ በበቂ ሁኔታ ውሃውን አመቱ ሙሉ ጥሩ ፍሰት እንዲኖር ስለሚያደርግ መስኖ መጠቀም ያስችለናል። ሁለተኛ የጎርፍ ጉዳውን ይከላከልልናል። ሶስተኛ በአጠቃላይ ኤሌክትሪክሲቲ በዚህ የሚመነጨው ኤሌክትሪክሲቲ ኢትዮጵያ ውስጥ ቢመነጭም ለኛም ደግሞ ዋጋው ዝቅተኛ የሆነ ኤሌክትሪክሲቲ እንድናገኝ ከኛም ባሻገር ሌሎች ጎረቤቶችም እንዲያገኙ ይጠቅማል። ቀጥታ የተጠየቀው ጥያቄ በመሆኑ በዚህ መልክ አብራርተውታል እና ይሄ እጅግ በጣም ጥሩ ስለ ግድቡ ያላቸውን ግድቡ እኛ ረጅም ጊዜ ስንለው የነበረው ለታችኛው ተፋሰስ ሀገሮች ከፍተኛ ጥቅም ያመጣል የሚለውን ሁሉ በመያዝ የተብራራ በመሆኑ ትልቅ ምልከታ ነው። ይሄም ደግሞ እዚህ ለሚመጣው የነበረው የተሳሳቱ ኢንፎርሜሽኖች በተገቢው ሁኔታ እንዲረዱ ተረድቷል።
የአሁኑ ንግግር የቀደሙ ውይይቶች የተደነቃቀፉበትን ምክንያት መረዳት እንዳስቻለ ያነሱት አምባሳደር ፍጹም አረጋ በበኩላቸው ውይይቱ ከፖለቲካ ይልቅ ቴክኒካዊ መሆኑን እንደታየበት አስረድተዋል።
ችግሩ የት ጋር እንደነበረ በተለይ ግብጽ በውይይቱ ፖለቲካዊ እንጂ ቴክኒካዊ ይዘት የለውም በሚል ያነሱት የነበረው ሐሳብ ይሄ ጉዳይ ቴክኒካዊ መሆኑ የተረጋገጠበትና ወደ ቴክኒክ የተመለሰበት እንደውም ታስታውሱ ከሆነ ክቡር ጠቅላይ ሚኒስትር እንዲሁም የግብጹ ፕሬዝዳንት አልሲሲ በጋራ ሆነው ባለፈው ወር መጨረሻ ላይ የአፍሪካ ራሻ መድረክ ላይ በጎንዮሽ ተገናኝተው የተነጋገሩት አንዱ ሐሳብ ወደ ቴክኒክ እንዲሄድ የሚል ነበር። ግን ይሄ የአሜሪካ ገንዘብ ሚኒስትር ጥሪ አስቀድሞ የተካሄደ ስለነበረ ግብጽንም ሱዳንንም ጨምሮ እነዚህ ሁለቱ መሪዎች የተነጋገሩትን የሚያስረግጥ ነው።
ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በመቀጠል እዚሁ አሜሪካ ያለ ከትውልደ ኢትዮጵያን ወላጆች የተወለደው የ32 ዓመቱ የህግ ባለሙያ ግርማይ ዘሃይ ላይ በሲያትል የኪንግ ካውንቲ ዞን ምርጫ ከሰሞኑ አሸንፏል። አሁን ለደረሰበት ከፍተኛ ማዕረግ የበቃውም እናቱ በከፈለችው መስዋዕትነት መሆኑንም በመግለጽ አመስግኗቸዋል። ሁለት ስራ እየሰራ ያሳደግኩት ልጄ እዚህ በመድረሱ ደስታዬ ወደር የለውም ይላሉ ወላጅ እናቱ ወይዘሮ አበባ አናጋው። እስቲ ጽዮን ግርማ ዝርዝሩ አላት።
ግርማይ ወላጆቹ ከኢትዮጵያ ተሰደው ሱዳን ይኖሩ ስለነበር እርሱና ታናሽ ወንድሙ የተወለዱት እዚያው ነው። ታሪኩን እንደነገረን የአራት ዓመት ልጅ ያለ እርሱና ቤተሰቦቹ ከሱዳን ወደ ሲያትል ሄዱ። ሶስተኛ ሴት ልጅ ተወለደች። ግን ደግሞ አባትና እናቱ ብዙም አብረው ሊዘልቁ ባለመቻላቸው ተፋቱ። እናቱ ብቻዋን አሳደገቻቸው። ግርማይ ጎበዝ ተማሪ ነበር። ትምህርቱን እንዳጠናቀቀም የመጀመሪያ ስራውን ለመስራት ከሲያትል ወደ ዋሽንግተን ዲሲ ያቀና። ከአስር ዓመታት በፊት ማለት ነው። በዛ በነበረ ቆይታው ለምርጫ መወዳደር እንዳለበት ያስብ እንደነበረ ይናገራል።
I was working with members of Congress to show them how people are struggling in various
በዛ ሰዓት ከምክር ቤት አባላት ጋር ተራ ነበር። በሀገሪቱ ውስጥ ያሉ የተለያዩ ማህበረሰቦች ለመኖር የሚያደርጉትን ትግል ለማሳየት ሞክር ነበር። እናም ዝቅተኛ ገቢ ያላቸው ቤተሰቦች የሚያግዝ ህግ እንዲወጣ ግፊት አድርጌያለሁ። ነገር ግን ይሄ ጉዳይ በሚገባ መግፋትና ውጤት ማምጣት እንዲቻል ከእንደዚህ አይነት ቤተሰብ የወጣ ሰው መወዳደር እንዳለበት ይስማኝ ነበር።
ግርማይ በህግ ተመርቆ ኒውዮርክና ሲያትል በሚገኙ የህግ ቢሮዎች ውስጥ ለአምስት ዓመታት የህግ ባለሙያ ሆኖ ሰርቷል። የበጎ አድራጎት ድርጅት ከሌሎች ሰዎች ጋር በመሆን አቋቁሞ የሁለተኛ ደረጃ ተማሪዎች ክህሎቶቻቸውን ለማሳደግ የሚረዳቸው ስልጠናን ይሰጡ ነበር። ተማሪ ያለ የልምምድ ስራውን የሰራው በዋይት ሃውስ ለኦባማ አስተዳደር እንደሆነም ነግሮናል። በአጠቃላይ ዝቅተኛ ገቢ የሚያገኙ ሰዎች ያለባቸውን የኑሮ ጣውረድ ከልጅነቱ ጀምሮ በማየቱ የመወዳደር ፍላጎቱ እንደገፋበት ይገልጻል።
I am one of three kids and I grew up to a single mother.
እኔ ከሶስት ልጆች አንዱ ነኝ። እናቴ ብርቱ ሰው ናት። ብቻዋን ያሳደገችኝ የነርሶች ረዳት ነበረች። ብዙ ሰዓታት ትሰራ የነበረ ቢሆንም እንደ ቤት ክራይና ህክምና ወጪን የመሳሰሉ መሰረታዊ ወጪዎችን በበቂ ሁኔታ ለመሸፈን የሚያበቃ ክፍያ አታገኝም። ኮሌጅ ጨርሼ ስመለስ የማውቃቸው ብዙ ሰዎች በሙሉ በጣም ለፍተውና ጠንክረው ይሰራሉ። ግን ደግሞ ሲያትል ውስጥ ያለው ኑሮ መቋቋም ያቅታቸዋል። እናም በዚህ ምክንያት መኖሪያ ቤታቸውን ለማጣትና ከተማዋን ለቀው ለመውጣት ይገደዳሉ። ይሄ ደግሞ ትክክል እንዳልሆነ ይስማኝ ነበር። ስለዚህም በአካባቢው ያለው ማህበረሰብ መሰረታዊ ፍላጎቶቹን እንዲሟሉለት ለማስቻልና ለማገዝ ለምክር ቤቱ መቀመጫ ለመወዳደር ወሰንኩ።
ውድድሩ ቀላል እንዳልነበር የሚናገረው ግርማይ ብዙ ሰዎችን ማግኘት፣ በጣም ብዙ በሮችን ማንኳኳት፣ በጣም ብዙ ሺህ ዶላሮችን ማውጣትና ሰዎችን ማሳመን ይጠይቅ ነበር። ነገር ግን በሚገባ ውክልና ያላገኙ የጥቁርና የወጣት ዝቅተኛ ማህበረሰብ ክፍሎች ጉዳይ በመሆኑ ማህበራዊ ሚዲያውን በአግባቡ በመጠቀም በየቀኑ የሚሆነውንም የሚቀሰቀሰውንም ነገር በአይናቸው እንዲያው በማድረግ ለውጤት መብቃቱን ይገልጻል። ለዚህም በምርጫ ቅስቀሳው አብረውት ከጎኑ የነበሩትን የቡድኑን አባላት እጅግ ያመሰግናል። ግርማይ የተወዳደረበት ተፎካካሪ የነበረው የ1960ዎቹ የሰብአዊ መብት አቀንቃኝ የፖለቲካ ልምድ ያለው የ74 ዓመቱ ላሪ ጎሴት ሲሆን ግርማይ ለመወዳደር ዝግጅት ሲያደርግ ጎሴት ጡረታ የሚወጣ መስሎት እንደነበር ይገልጻል። ይህን ሰው በጣም የሚያከብረው መሆኑን በመግለጽም ከዚህ በኋላም እርሱ ይቆምላቸው የነበሩ የመብት ጉዳዮችን በማስቀጠል ራዩን አሳካለው ብሏል። ግርማይ አሁን ለደረሰበት ደረጃ እናቱ የከፈለችውን መስዋዕትነት ያደንቃል።
Our parents' generation, they come to a country where they don't speak the language. A lot of them don't have the same educational access.
ታውቂያለሽ ወላጆቻችን እዚህ ሀገር በመጡበት ጊዜ የቋንቋ ችግር ነበረባቸው። ብዙዎቹ ተመሳሳይ የትምህርት እድል ስላልነበራቸው ስራ ለማግኘት ይቸገሩ ነበር። በዛ ላይ ደግሞ የኛ ትውልድ የተሻለ ቦታ ለመድረስ በጣም ይለፋ ነበር እና የእናቴም ህይወት እንዲህ ከባድ ነበር። እርሷ አላገኘችውን እድል እኛ እንድናገኝና ስኬታማ እንድንሆን ለማድረግ በጣም ብዙ ለፍታለች። ምርጫውን ያሸነፍኩለት ማታ በነበረው ዝግጅት ይህንን ልፋቷን ተቀሼ ሳመሰግናት በጣም ታለቅስ ነበር። ይሄ ሆኖ ባንቺ ነው አልኳት። በጣም ደስተኛም ነበረች። ያ ሰዓት ለኔም በጣም ደስ የሚል ነበር።
እናቱ ወይዘሮ አበባ አናጋው ልጆቿን ሁለት ስራ እየሰራች ብታሳድጋቸውም ባሳዩት ውጤት ግን ፈጣሪዋን እንደምታመሰግን ትናገራለች። ግርማይ ግን ከሶስቱም የተለየ ልጅ ነበር ትላለች።
የተባረኩ ልጆች ናቸው በቃ። እኔን እንደናት ሳይሆን በቃ እነሱም ደወላጅ እኔን እንደንትን በቃ ቴከር ሰርዊን አታሚም ሁለት ስራ ሰርቼ መጥቼ ቤት አንዳንዴ ግርማይ እግሬን ሁላ ያጥረኛል። ተጎንብሶ እንዳገራችን ልጅ ማሚ ብለስሚ ብለስሚ መርቅኝ ይለኛል። በቃ ሆድሽን የሚበላሽ ነገር በቃ ማይጋድ ልጅ ምን አባቱ አንተ እንደምታድጉሁን ምን አባ ነው እንደዛ ምታር በቃ ሆዴን ይበለኛል። በቃ እንደዚህ ሳይሆን ይሄ ልጅ ምን ሆነ አንተ አታድግም መሰል ምን ሆንክ እንደዚህ ምትሆን ነው ብለው በቃ
በፊንላንድ ሄልሲንኪ ዋነኛ የሆነውን የፈረስ ዝላይ ትርኢት አዘጋጆች የፈረስ ኃይል የሚለውን ሀረግ በሌላ መንገድ እየተረጎሙት ነው። በመቶዎች ከሚቆጠሩ ፈረሶች የተገኘን በመቶ ቶኖች የሚመዝን ፍግ ወደ ኤሌክትሪክ ኃይልም እየቀየሩት ነው። ይህ የታዳሽ ኃይል መርሃ ግብር በአመታዊው ትርኢት ዙሪያ እያደገ መጥቶ በአሁን ሰዓት ትርኢቱ የሚያስፈልገውን ኃይል ከማሟላት አልፎ በአቅራቢያው የሚገኙ ቤቶችን ሳይቀር ያሞቃል። የጂም ራንደልን ዘገባ ሀብታሙ ስዩም ያስደምጠናል።
ዓለም አቀፉ የፈረስ ስፖርት ፌዴሬሽን የዓለም ዋንጫ አስተባባሪዎች ከተወዳዳሪ ፈረሶች የሚገኘውን ፍግ የመወዳደሪያ ስፍራው የሚያስፈልገውን የኤሌክትሪክ ኃይል እንዲሁም ለአካባቢው ቤቶች የሚሆን ሙቀት መፍጠሪያነት እየለወጡት ነው። ዓለም አቀፉ የፈረስ ስፖርት ፌዴሬሽን ስፖርታዊ ክንውኖች ዘላቂነት ያላቸውን ኃይል ተኮር መርሃ ግብሮች እንዴት ማገዝ እንደሚችል ያሳየ ነው ተብሎለታል። ቶም ጎርደን የሄልሲንኪ ዓለም አቀፍ የፈረስ ትርኢት ዳይሬክተር ናቸው። ጽዱ የሆነች ዓለም ለመፍጠር አንዳች ነገር የማድረግ ራዕዩ ነበረን። እንዴት መጀመር እንዳለብን ግን ፍንጭ የለንም። ሆኖም ደጋፊዎችና አጋሮችን ማፈላለግ ጀመርን። ፎርተም የተሰኘው ዓለም አቀፍ የኃይል ኩባንያ ሰዎች ፍግን ልንጠቀም የምንችልበትን ብልሃት አመጡ ነው ያሉት። የፈረስ ፍግ ወይንም ጽዳጅ የሄልሲንኪ ዓለም አቀፍ የፈረስ ትርኢት ማሳያን ኃይል ለመስጠት በ2017 የጎረጎሰውያኑ ዘመን አገልግሏል። በቀጣይ ዓመት መርሃ ግብሩ አድጎ ከ235 ፈረሶች የተገኘውን 112 ቶን ፍግ 168 ሜጋዋት ኃይል ማመንጫነት ውሏል። ይህ ኃይል ለአራት ቀናት ውድድሩ የሚያስፈልገውን ኃይል ከመሸፈን በተጨማሪ በሄልሲንኪ የሚገኙ 26 ትናንሽ ቤቶች የሚያስፈልጋቸውን የአንድ ወር ሙቀት የሚሰጥም ነው። ኢማኪስ ፊንላንዳዊት የፈረስ ወዳጅ ናት። የሆነ ነገር ሊደረግ ይገባል። እየተፈጠረ ያለው የነዳጅ ዘይትና የጋዝ ብክለት መልካም ነገር አይደለም። ከፈረሶች የኤሌክትሪክ ኃይል ለማግኘት መቻላችን በእውነቱ ድንቅ ነገር ነው ያለችው ኢማ። ዋነኛው ፍግን ወደ ኤሌክትሪክ ኃይል ቀያሪ ተቋም ፎርተም ያርቨንፓ ይሰኛል። 1250 ለሚሆኑ የአካባቢው ደንበኞች የማሞቂያ ኃይል ይሰጣል። ውድድሩ በሚከናወንበት ጊዜ ኩባንያው ከ200 በላይ ለሆኑ ፈረሶች የሚያርፉበት እንጨት ፍቅፋቂ ወይንም ፍርሽካ መደላድል አቅርቧል። የፍግና ፍርሽካው ድብልቅ ወደ ኃይል ማመንጫው እንዲገባ ይደረግና የኃይል ማመንጨት ስራው ይጀምራል። በዘንድሮ ስፖርታዊ ክንውን ወቅት 135 ቶን የፍግና ፍርሽካ ድብልቅ ይገኛል ተብሎ ይጠበቃል።
ፕሮግራማችንን ጨርሰን እዚህ ላይ ልንሰናበታችሁ ነው። ከሙዚቃው ጋር ጥለናችሁ ነው የምንሄደው። ስናስተናግዳችሁ ያመሸነው ኤደን ገረመውና ጽዮን ግርማ ነበርን። ዝግጅታችን በማቀናበር ደግሞ ሞክቢል ያቤሮ አብሮን ነበረ። መልካም ሸ ታሪክሽ ወደ